Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን የምነዳው እኔ ነኝ ጽዮን ግርማ። ከጎኔ ጋቢና ቁጭ ብላለች።
ሰላም እንደምናመሻችሁ። ከምሽቱ የጋቢና ቪኦኤ ዘገባችን አንዱ እያወዛገበ በሚገኘው የከፍተኛ ትምህርት ተቋማት መግቢያ ፈተና ጉዳይ ነው። በትምህርት ሚኒስቴር የኮሚኒኬሽን ጉዳዮች ዳይሬክቶሬት ዳይሬክተር ተወካይና ከፍተኛ ባለሙያ አቶ አህመድ ሲራጅ ሚስባህን አነጋግረናል።
ቅዱ የሚያስማማና ጥሩ እግድ የነበረው ባለፈው እቅድ ነበር። ይሄ ብችግር የታቀደ እቅድ ነው ብዬ ነው የሚወስደው። ህብረተሰቡን በዛው ልክ መውሰድ አለበት ነው።
የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ትላንት ባካሄደው ስብሰባ ከሊቀመንበሩ በተጨማሪ ሌሎች አመራሮችንም መርጧል።
በታታሪነት
ለማገልገል ቃል እንገባለን።
በአውሮፓ እጅግ ተወዳጅ የሆነው የቫሌ ዳንስ ለኢትዮጵያውያን ለማስተዋወቅና ለችግረኛ ህጻናት መርጃ የሚውል ገቢ ለማሰባሰብ ያለመ የዳንስ ትርኢት በታወቁ የዘርፉ ባለሙያዎች ቀርቧል።
I have been living in Ethiopia, in Addis Ababa, for 2 years now. And I was a professional ballet dancer for
Addis Ababa menor kejemmer 2 amet honoñal kezia befit buzu ametat professional ye ballet dancenya neberku
gapina VOA abrachun kadmas teshageru zena nasqedem
በድጋሚ እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉት ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በተባበሩት መንግስታት ድርጅት 71ኛ ጠቅላላ ጉባኤ ጎን በስደተኞች ጉዳይ ላይ የመሪዎች ጉባኤ እንደ አውሮፓውያን አቆጣጠር በመጪው ወር መስከረም ላይ ያስተናግዳሉ። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር ከቋሚ የድርጅቱ ተወካዮች እንዲሁም ስብሰባውን አብረው ከሚያስተናግዱት ካናዳ፣ ኢትዮጵያ፣ ጀርመን፣ ዮርዳኖስ፣ ስዊድን ተወካዮችና ከመንግስታቱ ድርጅት ዋና ጸሐፊ ጋር ተገናኝተው ተነጋግረዋል ሲሉ የብሔራዊ ጸጥታ አማካሪ ሱዛን ራይስ ባወጡት መግለጫ ገልጸዋል። ጉባኤውን የሚያስተናግዱት መሪዎች የጉባኤውን ዓላማ ለማራመድ በቅርብ ተባብረው ለመስራት ቃል እንደገቡም ጠቁመዋል። በዓለም ደረጃ 20 ሚሊዮን የሚሆኑ ስደተኞች ስላሉ ስደተኞቹን የመርዳትና ደህንነታቸውን የመጠበቁ ተግባር ዓለም አቀፍ ጥረት ያስፈልገዋል። ጉባኤውን የሚመሩት ሁሉም ዓለም አቀፍ ማህበረሰብ ስደተኞች ሰዎቹን ለመርዳትና ለመጠበቅ የበለጠ መስራት እንደሚያስፈልግ ይገነዘባሉ ሲሉም ሱዛን ራይስ አውስተዋል። ከፍተኛ ብዛት ያላቸው ስደተኞች አደገኛና ህገወጥ የሆነ ዘዴ እየተጠቀሙ እንደሆኑ፣ በገቡባቸው ሀገሮችም ለህጋዊ የስራና የትምህርት እድል ተደራሽነት እንደማያገኙ ሱዛን ራይስ ባወጡት መግለጫ ጠቅሰዋል። የሶማሊያ ፕሬዝዳንት ኬንያ ዳዳብ የስደተኞች ሰፈርን ከዘጋች ከ300,000 በላይ የሚሆኑትን ሶማሊያውያን ስደተኞች ለመቀበል የሚያስችል እቅድ ማውጣት እንደሚፈልጉ ገልጸዋል። ፕሬዝዳንት ሐሰን ሼህ መሐመድ ዛሬ ይህን የተናገሩት በምስራቅ ኬንያ የሚገኘውን ከዓለም ትልቁ የስደተኞች ሰፈር የሚባለውን ቦታ ከጎበኙ በኋላ ነው። ፕሬዝዳንቱ ዳዳብ የስደተኞች ሰፈርን ለመጎብኘት የመጀመሪያው ባለስልጣን ላይ የሶማሊያ ፕሬዝዳንት ሆነዋል። የሶማሊያውን ፕሬዝዳንት ከተቀበሉት በርካታ የኬንያ ባለስልጣኖች መካከል አንዱ የሆኑት የኬንያ የሀገር አስተዳደር ሚኒስትር ጆሴፍ ናካሲሪ መንግስታቸው የስደተኞቹን ሰፈር እንደሚዘጋ አረጋግጠዋል። የተባበሩት መንግስታት ድርጅት የስደተኞች አገልግሎትና ሌሎች የስደተኞቹ ሰፈር እንዳይዘጋ የተማጸኑ ቢሆንም ለ25 ዓመታት ያህል የዘለቀው የስደተኞች ሰፈር መዝጋቱ እንደማይቀር ባለስልጣኑ አረጋግጠዋል። አድማጮች፣ በዚህ ዜና ላይ ተጨማሪ ዝርዝር መረጃ ይዘናል። ቻይናና ዩናይትድ ስቴትስ በየዓመቱ በደቡብ ቻይና ባህር አካባቢና በኮሪያ ባህረ ገብ መሬት ካሉት ውጥረቶች አንስተው እስከ የመዋለ ንዋይ መሰናክሎች ድረስ በሚሄዱ ነጥቦች ላይ በከፍተኛ ደረጃ ይነጋገራሉ። የዩናይትድ ስቴትስ ባለስልጣኖች ከሚካሄዱት ንግግሮች ውስጥ ሁኔታዎችን ለማረጋጋት፣ ሰፊ ይዘት ያላቸው ግንኙነቶችን ለማሻሻልና መቃቃሮችን ለመቀነስ እንደሚረዱ ጠቁመዋል። የሰብአዊ መብት ተሟጋች ቡድኖች ግን በዓመታዊው ጉባኤ የሰብአዊ መብት ጉዳይ ትኩረት ማግኘት ይኖርበታል ይላሉ። አድማጮች፣ ለሰዓቱ የያዝኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
የዘንድሮ ዓመት የከፍተኛ ትምህርት ተቋማት መግቢያ ፈተና ሾልኮ በመውጣቱና የሁለት ፈተና ጥያቄዎች ከነመልሳቸው በማህበራዊ ሚዲያ በመሰራጨቱ ምክንያት የትምህርት ሚኒስቴርን ሊሰጥ የነበረው ፈተና ተሰርዞ ከሰኔ 27 እስከ ሰኔ 30 እንዲሰጥ መወሰኑን ካስታወቀ በኋላ በውጭ ሀገር የሚገኙ የኦሮሞ ተቃውሞ አስተባባሪዎችና በውጭ ሀገር የሚገኙ የድምጻችን ይሰማ የድጋፍ ግብረ ኃይል አባላት ተቃውሞውታል። በተለይ በውጭ ሀገር የሚገኙ የኦሮሞ ተቃውሞ አስተባባሪዎች ፈተናው ለሁለት ወር የማይራዘም ከሆነ ተመሳሳይ እርምጃ እንደሚወስዱ ማስጠንቀቀዋል። እነዚህን ተቃውሞዎች በተመለከተ በትምህርት ሚኒስቴር የኮሚኒኬሽን ጉዳዮች ዳይሬክተር ተወካይና ከፍተኛ ባለሙያ አቶ አህመድ ሲራጅ ሚስባህን ጽዮን ግርማ አነጋግራቸዋለች።
በጣም አመሰግናለሁ አቶ አህመድ። እንግዲህ ባለፈው ሳምንት የከፍተኛ ትምህርት መግቢያ ፈተና ተሾልኮ በመውጣቱ ምክንያት ተሰርዟል እና አሁን ደግሞ ከሰኔ 27 እስከ ሰኔ 30 ባለው ጊዜ ውስጥ ይሰጣል ተብሏል። ለዚህ ፈተና ሾልኮ መውጣት ኃላፊነቱን የወሰዱ አካላትና የእስልምና እምነት ተከታዮች በዚህ ቀን መወሰዱ አግባብ አይደለም፣ አሁንም ሊቀየር ይገባል፣ ምክንያቱም በቂ ጊዜ የላቸውም ተማሪዎቹ፣ አሁንም ደግሞ የእስልምና እምነት ጾምና በዓሉ ላይ ነው የሚውለው አካባቢው ላይ እና ይሄ ሊሆን አይገባውም ብለው ተቃውሟቸውን አሰምተዋል። እና በዚህ ተቃውሞ ላይ ምንድን ነው ትምህርት ሚኒስቴር የሚለው?
የሚያስማማና ጥሩ እቅድ የነበረው የባለፈው እቅድ ነበር። ይሄ ብቻ የታቀደ እቅድ ነው ብዬ ነው የሚወስደው። ህብረተሰቡን በዛው ልክ መውሰድ አለበት ነው። ተወቃ ፈተና በእጃችን ላይ ነው የነበረው። እሱን ፈተና ነው ወደ ማሳተም የምናስገባው። እሱን ፈተና ማሳተም፣ ማስጠረዝ፣ ማሳሸግ፣ ማጓጓዝ፣ አጓጉዞ በ805ቱም ከሀገር ውጭም ያሉ አንድ ሶስት ጣቢያዎች ሱዳን ካርቱም ላይ ያለን፣ ሳውዲ አረቢያ ሪያድ እና እንዲሁም ጅዳ ላይ ያለን፣ አጠቃላይ እነዚህ ቦታዎች ሁሉ ለማድረስ 23 ቀን ነው ማክሲመም። በቃ በቀን ከሌሊት ተሰርቶ የሰው ኃይልን ተጨምሮ ተብሎ የተወሰነው እና ከዚህ አንጻር የተረፉት ቀናት ያው ትክና ለትምህርት ስራዎች የሚውሉ ናቸው እና ምንም አልተረፈም ማለት ነው። አሁን የሙስሊሞች በዓል በዚህ በ27 እና 30 መካከል እንደሚሆን ይጠበቅ ነበር። ይሄ በእርግጥ በደንብ ታይቷል። ግን ምንድነው የጨነቀን? አንድ ለተማሪዎችም ተማሪዎችንም ከጭንቀታቸው ለመገላገል መፍጠን አለብን ተብሏል። ባለሙያዎችም ዱሮ የማይሰሩትን ስራ ነው በ23 ቀናት ማድረስ ማለት። ይህ ስራ 3 ወራት በላይ የሚጨርስ ስራ ነው። አሁን ፈተና ማሳተም፣ ማስጠረዝ፣ ማጓጓዝ እና ያልኩት ነገሮች ማለት ነው። ይህ ብዙ ተማሪዎች ፈተና ነው እና ይህን እንግዲህ ስራ አመት በዓሉ 30 ላይ ሊሆን ይችላል ወይ 29 ላይ ሊመጣ ይችላል፣ አንዳንድ 28 ሊሆን ይችላል ተብሎ ያው አለ መላምት የተቀመጡና ስለዚህ በተቻለ መጠን ኖርማል ስኩላችንን በማይነካ መልኩ እርማቱንም አፍጥነን ውጤት አወጣጡንም ምድብ ማስመረጡንም ማሳወቁንም ቅበላውንም እንደዚያው ብዙ ነገሮች ነው የሚነካኩትና ሁለት ነገር ያው ወደው አይቻልም። እንግዲህ አንድ ነገር ለማድረስ እንትስቲ አንድ ነገር ኮምፕሮማይዝ ያደርጋል። አንዱን ነገር ይወጣለ ስቲ አንድ ነገር የምንጠባጠም ነገር አይጠፋምና ከዚህ አንጻር ነው ሁሉንም ማስታረቅ ያልቻል ነው።
እንግዲህ አቶ አህመድ ይሄ ነገር እንደዚህ በጣም አስጨናቂ ውስጥ የሚከት ከሆነ መጀመሪያ ይሄን ኃላፊነት የወሰዱት በውጭ የሚገኙ የኦሮሞ ተቃውሞ አስተባባሪዎችም አስቀድመን ይሄን ነገር ተናግረን ነበር። በተለያየ መንገድ ኦሮሚያ በከረመበት በስድስት ወር ውስጥ በከረመበት የተቃውሞ እንቅስቃሴ ምክንያት ተማሪዎች አልተማሩም፣ እንዴት አንድ ተማሪ ሳይማር ሊፈተን ይችላል ብለን ማስጠንቀቂያ ሰጥተን ነበር፣ ውይይት አድርገን ነበር፣ እንዲሰረዝ ይሄ ፈተና ወደ ሌላ ጊዜ እንዲተላለፍ ተማሪዎቹ ጊዜ እንዲሰጣቸው ጠይቀን ነበር ብለዋል። አሁን እንደዚህ ትምህርት ሚኒስቴርን መንግስትን አስጨናቂ ሁኔታ ውስጥ የሚከት ከሆነ ለምን መጀመሪያውኑ ግምት ውስጥ ተከቶ እንዲራዘም አልተደረገም?
እኔ ያው የተሰራውን ስራ መናገር ነው። በእርግጥ ሰሪ አካል አይደለም እና ግን የቸገራቸው ነገር እንግዲህ ምክንያቱንም ማጥርትን ለህዝቡ ማድረስ ስላለብን መቼስ ኦሮሚያ አካባቢ ያው እንቅስቃሴዎች እንደነበሩ እናውቃለን። ስለዚህ ለእንቅስቃሴዎቹ ሲባል ሜካፕ ክላሶች በክልሉ እንዲመቻች አቅጣጫም ተቀምጧል። በዚህ ተማምኖ ነው ፌዴራል መንግስትና የክልል መንግስትም ሲሰራ የነበረው። ሆኖም ግን በጣም የትምህርት ማቋረጫው ጊዜ ኮንቲኒየስሊ ጣስ የነበረባቸው ቦታዎች አሉ። እንቅስቃሴው ምን ባህሪ ነበረው? የመዛባት ባህሪ ነበረው። ዛሬ እዚህ ጋር ደግሞ እና ዛሬ እዛ ጋር እያለ አንዳንድ ቦታ ላይ ግን በጣም የቆየበት እንትን አለ እና እነዚያ ቦታዎች ያው በአጋጣሚ በሜካፕም በምንም በፍጹም ሊካካሱ የማይችሉ ናቸው ተብለው የተለዩት ፌዴራል ፈተናዎች ኤጀንሲ ማለት ነው ለትምህርት ሚኒስትር ተጠሪ ለሆነው በደብዳቤ ነው እንግዲህ ከኦሮማ ክልል የተላከው ማለት ነው። በዛ መሰረት ነው አሁን እያወራሽ ያለው ሲቪር ኬስ ተብሎ የተለዩትን ትምህርት ቤቶች ብቻ አቅጣጫ ይዞ ትምህርት ሚኒስቴር እየሰራ ነበር ማለት ነው። ለምሳሌ 10ኛ ክፍል አልወሰዱም እነዚህ ተማሪዎች። ይታወቃል። 22 ትምህርት ቤቶች ናቸው። ተማሪዎቹ 10,349 12 መሰናዶዎች ናቸው። የተማሪዎቹ ቁጥር 3,937 ናቸው። እነኚህ የት የት ጋ ነበሩ ብለን ለማሳወቅ ያህል ቃሴውም ጋር ሰው ማገናዘብ ይችላል እና ለምሳሌ ምዕራብ ሸዋ አምቦ ወረዳ፣ ጨለያ ወረዳ፣ ዳንዲ ወረዳ፣ ድሬ እንጭኒ፣ ጀልዱ፣ ቶኬ፣ ኩታዩ እነኚህ አሁን በዚህ በምዕራብ ሸዋ የተለዩ ናቸው ማለት ነው። ደቡብ ምዕራብ ሸዋ ላይ ስንሄድ ወሊሶ፣ በቾ፣ ቶሌ፣ ወሊሶ ከተማው ራሱ ማለት ነው። ፌዴራል ትምህርት ሚኒስቴር አይደለም ታች ወርዶ ይህንን ለይቶ ያመጣው አካል የኦሮሚያ ትምህርት ቢሮ ነው። እንደው ለባላንስ እነሱም በምን መልኩ የሄደውበት ነው እንትኑም ባላንስ የማድረግ እንትን የሚጠበቅባቸው ይመስለኛል። ፌዴራል ትምህርት ሚኒስቴር ለኦሮሚያ ክልል ቦታ ሰጥቷል ባይ ነኝ። ለዚህ ደግሞ በቂ አይደለም በሚለው የኦሮሚያ ክልል ትምህርት ቢሮ ኃላፊዎች ሊያግዙን ይገባል እና
ፈተናው መውጣቱን ሾልኮ መውጣቱን አውቃችሁ ትምህርት ሚኒስቴር አውቆ ነበር ቀኑን ወደ ሌላ ቀን እንዲያሻግር ፈተናው እጃችን ላይ አለ፣ ይሄ ፈተና ይኸውና እጃችን ላይ አለ ብለን አሳውቀን ነበር ብለው በቃለ ምልልስ ወቅት ተናግረው ነበር። አቶ ጀዋር መሐመድ ያን የኦሮሞ የተቃውሞውን እንቅስቃሴ ወክለው ከዚህ ከውጭ ሀገር እንደዛ ብለን በኢሜይል ስንልክላቸው ነበረ፣ ፈተናው እጃችን መኖሩንም ጠቅሰን ልከንላቸው ነበር ብለዋል። እና ይሄን አልታየም ነበር በትምህርት ሚኒስቴር በኩል
ባዚያዊ ፈተና ሁልጊዜ ፈተና ሲኖር እውከቶች ይኖራሉ። ለምሳሌ ያህል ማንሳት እችላለሁ። አምና ፈተና ስጀመር ልክ አዋሳ ላይ ሺት ወጣ ምናምን ተብሎ ድሬዳዋ አካባቢም ሽሚሌ ዞን መሰለኝ ፈተና ወጥቷል ተብሎ ውስጥ ለውስጥ ይወራ ነበር እና በጣም ተማሪዎችን የሚረብሽ ነገር ነበር። ክትትል በጣም ተደርጎ ነበር፣ የአዋሳውም ተደርጎ ነበር። መጨረሻ ላይ ግን ሲመጣ ምንም የተገኘ ነገር የለም። እዛ ብቻ ላይም አልተቃውመም። ምናልባት እስከ እርማት ድረስ ሄደን የእነኚህ ትምህርት ቤቶች በዚህ የተለጠሩ አካባቢዎች ኢንፍሌትድ ካደረገ በፊት ከሚያሳልፉት ትሬንድ በጣም ኢንፍሌትድ ካደረገ ተማሪዎችን በሚቀጥለው ከሚቀጥለው ባች ጋር የማስወሰድ እንትን አለ፣ ትሬንድ አለ። የትምህርት ቤቱን ብቻ ተርዞ ሬጉላር ተማሪዎቹ እንግዲህ ሁሉም ስላላጠፉ አንዱ ባጠፋው ሌላ መቀጣት ስለሌለበት ሬጉላር ሆኖ በሚቀጥለው ዓመት ከሚቀጥሉት ጋር እንዲወስዱ ለማድረግ ብቻ ለመውሰድ ተኬዶበት ነበር። ግን ውጤቱ ብላ ስታይ ኖርማል ትሬንድ ነው። የሽሚሌ አካባቢም የሐዋሳም ያው ነው።
ይሄም እንደዛ መስሏችሁ ነው?
አይገኝም፣ ሁሌ ይባላል አይገኝም። አቤት
ይሄኛውም እንደዛ መስሏችሁ ነው?
ሊሆን ይችላል እንግዲህ አሁን አመራሮቻችን ምን እንደ ያው በፊት ብዙ ጊዜ የማጣራት ስራ ይደረጋል። የአምና ሺት ኢዲት አድርጎ ምናምን የለም ያለፈውን አመት በአዶቢ ፎቶሾፕ ኢዲት አድርጉና ሺቱን ቀርጠው ፌስቡክ ላይ ያስቀምጣሉ። እንትኑ ስታይ ያ ሳይሆን ይቀራል እና ብዙ ጊዜ የውሸታም እረኛ ነገር ሆነና እሱም ለማዘናጋት አስተዋጽኦ አለው ብዬ ወስዳለሁ። በተረፈ ደግሞ ፈተና ለማመሳከር ባለስልጣን ስለተኮነ ሀገር አቀፍ ፈተናን በአግባቡ የታሸገ በቃል የታሸገም ፈተና ለማመሳከርም ዝም ብሎ በሮመርስ እና በምናምን በጣም ከባድ ነው እና
በአቶ ጀዋርንም ስናነጋግራቸው የሚሉት ምንድን ነው፣ አሁንም ቢሆን ፈተናው ሾልኮ መውጣቱ ለመስረቅ የታሰበ አይደለም። እንደሱ ታስቦ ቢሆን ኖሮ በድብቅ ኦሮሚያ ክልል ለሚማሩ ተማሪዎች መልሱን አድለን መልሱን ሰጥተን እንዲፈተኑ ማድረግ እንችል ነበር። ነገር ግን የእኛ ፍላጎት አሁንም ያልተማሩ በኦሮሚያ ክልል ላይ ትምህርታቸውን ያልተከታተሉ ተማሪዎች ሊፈተኑ አይገባም የሚል ነው እና አሁንም በተባለው ቀን የሚሰጥ ከሆነ ተመሳሳይ እና ወይም ደግሞ ከእሱ ጋር ተመጣጣኝ የሆነ እርምጃ ለመውሰድ ተዘጋጅተናል ብለዋል። ለዚህ ምንድን ነው የምትሰጡት ምላሽ? አሁንም በቀኑ ነው በቃ ትምህርት ሚኒስቴር አይቀየርም ቀኑን?
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Mestaward Aragao.
Wiki talama Johnny na Gabina VOA. With Enoch Fenty and Mr. West Aragao.
የቃለ ምልልሱ ቀጣይ ክፍል በነገው ፕሮግራማችን ይቀርባል። ሙሉን ደግሞ ከምሽቱ 3 ሰዓት በሚኖረው ዝግጅታችን ተከታተሉት።
አድማጮች እንግዲህ የምትከታተሉት የጋቢና ቪኦኤን ከአሜሪካ ድምጽ የሚተላለፍላችሁን ፕሮግራም ነው። አሁን ደግሞ ወደ አዲስ አበባ ተመልሰን ከመንግስትና ከገዢው ፓርቲ ጋር የፖለቲካ ምህዳር ላይ መደራደር ቀዳሚ አጀንዳቸው እንደሚሆን የመድረክ ሊቀመንበር ሆነው የተመረጡት ፕሮፌሰር በየነ ተናግረዋል። ተቃዋሚው የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ትላንት ባካሄደው ስብሰባ ከሊቀመንበሩ በተጨማሪ ሌሎች አመራሮችንም መርጧል። እስክንድር ፍሬው አጠር ያለ ዘገባ ከአዲስ አበባ አድርሶናል።
በታታሪነት
ለማገልገል ቃል እንገባለን።
ዋንኛው የተቃዋሚዎች ስብስብ የኢትዮጵያ ፌደራላዊ ዲሞክራሲያዊ አንድነት መድረክ ዛሬ ባካሄደው ጠቅላላ ጉባኤ አንዳንድ አመራሮቹን በድጋሚ መርጧል። በዚህም መሰረት ባለፉት 2 አመታት ሊቀመንበር ሆነው ያገለገሉት ፕሮፌሰር በየነ ጴጥሮስ በያዙት ኃላፊነት እንዲቀጥሉ ወስኗል። ዶክተር መረራ ጉዲናም ምክትል ሊቀመንበርና የድርጅት ጉዳይ ኃላፊ ሆነው በድጋሚ ተመርጠዋል። ከዚህ በተጨማሪ አቶ ገብሩ ገብረ ማርያም ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ፣ ዶክተር ሚሊዮን ቶማቶ ምክትል ሊቀመንበርና የውጭ ጉዳይ ኃላፊ፣ አቶ ካህሳይ ዘገዬ ምክትል ሊቀመንበርና የፋይናንስ ጉዳይ ኃላፊ፣ አቶ አለሙ ኮይራ ደግሞ ዋና ጸሐፊ ሆነው ተመርጠዋል። በድጋሚ ሊቀመንበር ሆነው የተመረጡት ፕሮፌሰር በየነ ጴጥሮስ ለአሜሪካ ድምጽ ሲናገሩ በዚህ ኃላፊነታቸው ቅድሚያ የሚሰጡት ምን እንደሆነ አብራርተዋል።
ቅድሚያ የምንሰጠው ከመንግስትና ከገዢው ፓርቲ ጋር ተገናኝተን በመነጋገርና በመደራደር በፖለቲካ ምህዳሩ ላይ ያሉትን ችግሮች መፍትሄ ለመስጠት የምናደርገው ጥረት ይሆናል።
መድረክ በዚሁ ጠቅላላ ጉባኤ ማጠቃለያ የአቋም መግለጫ አውጥቷል። በሌላ ዘገባ መለሰበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
All right everybody out there, this is Gabina VOA.
Gabina VOA.
Everybody guanta!
የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ኬንያ ውስጥ የሚገኘውን ዳዳብ የስደተኞች መጠለያ ዛሬ ጎበኙ። የቪኦኤ ሶማሊኛ ዝግጅት ክፍል ያጠናቀረው ዘገባ አለ፣ ሰለሞን አብርተ ያቀርበዋል።
ፕሬዚደንት ሐሰን ሼክ መሐሙድ በዓለም ግዙፉን የስደተኞች መጠለያ መንደር ሲጎበኙ ማዕከላዊ መንግስቷ ከተንኮታኮተ ወዲህ ባለፉት 25 ዓመታት የመጀመሪያው ስራ ላይ ያለ የሶማሊያ መሪ መሆናቸው ነው። ሚስተር ሐሰን የዛሬውን የኬንያ ጉዟቸውን ያደረጉት ሌሎችም የመንግስታቸው ሹማምንት የሚገኙበትን ቡድን መርተው ነው። ዳዳብ ላይ ከስደተኞቹ የሀገራቸው ልጆች መሪዎች ጋር ተወያይተዋል። ፕሬዚደንቱን የኬንያ ባለሥልጣናት የተቀበሏቸው በሞቀ መንፈስ እንደሆነ ተዘግቧል። የሀገር ግዛት የካቢኔ ጸሐፊ ጆዜፍ ንካይሴሪ፣ በጋሪሳ አገረ ገዢ ናጢፍ ጃማ የተመሩ የአካባቢ ባለሥልጣናት፣ የኬንያ ፓርላማ እንደራሴዎች፣ ቁጥሩ በርከት ባለ የሀገሪቱ ጸጥታ ጠባቂ ታጅበውና አጅበው ነው የሶማሊያውን ፕሬዚደንት ያስተናገዷቸው፣ ዳዳብን ያስጎበኟቸው። ናይሮቢ ይህንን በግዝፈቱ አቻ አልባ መንደር እዘጋለሁ ብላ በወጠነችውና ባወጀችው እቅድ እንደምትገፋ አጥብቃ እየተናገረች ነው። የለም ይላሉ ፕሬዚደንት ሐሰን ሼህ መሐሙድ፣ ሰዎቼን ለእናት ምድራቸው ማብቂያ የተሻለ መንገድ ሊኖር ይገባል። እዚያው ዳዳብ ላይ ዛሬ ለስደተኞቹ ወገኖቻቸው ባደረጉት ንግግር ያሰሙት መልእክት ነው። እኛ አሉ ኬንያ፣ ሶማሊያና የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCR ማለታቸው ነው።
ምንነቱ ወዳልታወቀ መድረሻ ድንገት በምትመለስበት ሁኔታ ላይ ጨርሶ አልተነጋገርንም፣ አልተስማማንምም። መጠለያ፣ ትምህርት፣ የጤና አገልግሎት ወዳልተመቻቹበት ስፍራ ተገፍትራችሁ እንድትመለሱ አንፈልግም። ቢያንስ እዚህ እየቀረቡላችሁ ያሉ አገልግሎቶችን እዚያም እንድታገኙ እንፈልጋለን።
ኬንያ ስላደረገችላቸው ችግርና መከራ ያበረራቸውን ሰዎቻቸውን ጠብቃ ለተራዘመ ጊዜ ስለ ማስተናገዷ ፕሬዚደንት ሐሰን አመስግነዋል። አንድ ቀን ግን አሉ ሐሰን፣ በዚያ መንደር ያሉ ሶማሊያውያን ወደ ምድራቸው ተመልሰው ሀገራቸውን መልሰው ይገነባሉ።
ኬንያ ግዙፍ ቁጥር ያለውን ሕዝባችንን በማስተናገዷ እናመሰግናለን። ውለታዋን መቼም አንረሳውም። ነገር ግን እናንተ ወደ ሀገራችሁ የመመለሳችሁ ነገር በሶማሊያ ሰላም የመመለሱን ብስራት መግለጫ መሆኑን በልቦናችሁ አኑሩ። ወደ ምድራችሁ ስትመለሱ በዚያ ለውጥን ታስገኛላችሁ።
ዳዳብ መንደር ውስጥ ለዓመታት የኖሩ ወደ ግማሽ ሚሊየን የሚሆኑ ሶማሊያውያንን በበጎ ፈቃዳቸው ወደ ሀገራቸው ለመመለስ ከኬንያና ከመንግስታቱ ድርጅት ጋር እንደሚሰራ የሶማሊያ መንግስት በቅርቡ አስታውቋል።
አድማጮቻችን ዲጄ ፋትሱ ነኝ። ሙዚቃ እንግዲህ ልጋብዛችሁ ተዘጋጅቻለሁ። ማሚ ላሉ ቀስ ሙዚቃን ያዘጋጀውላችሁ የአገውኛ ሙዚቃ ነው። በአማርኛ የተዘፈነ ጥሩ ሞቅ ያለ ሙዚቃ እናሰራለን።
ማሚላ ብቻው መስራት ጀመረ እንዴ? ዲጄ ፋትሱ
ማሚላና ማሚላና ኪችን ነበር
የሚተዋወቁት።
አሁን ተለያይተው እንግዲህ ወደ 2 ዓመት ሆኗቸዋል የብቻ ሲሰሩ።
ስለዚህ አሁን አዲሱ ዘፈኑ ነው?
አዲስ አይደለም ግን የሚወደድለት ሙዚቃ ይሄ ነው፣ ያገውኛ ነው።
አገው አገው ትራስቱ ወለይቲኛ ይመስላል አገውኛ
በአውሮፓ እጅግ ተወዳጅ የሆነውን የባሌ ዳንስ ለኢትዮጵያውያን ለማስተዋወቅና ለችግረኛ ህጻናት መርጃ የሚውል ገቢ ለማሰባሰብ ያለመ የዳንስ ትርኢት በታወቁ የዘርፉ አባላት ባለሙያዎች ባሳለፍነው ሳምንት አርብ ዕለት በአዲስ አበባ ማዘጋጃ ቤት እንዲሁም በድጋሚ ቅዳሜ ዕለት በብሔራዊ ቲያትር ለእይታ ቀርቧል። ኢትዮጵያውያን ተመልካቾች ዳንሱን ይወዱት እንደሆነ ማየት ብሎም ትምህርት ቤት ለመክፈት እንደምትፈልግ ጭምር ትርኢቱን ያዘጋጀችው ታዋቂ ዳንሰኛ አንጀሊያ ማላን ገልጻለች። አዲስ አበባ ሁሉም ማላት የሌለው ነገር የዳንሱ ዓለም ነው ሲሉ አስተባባሪዎቹ ተናግረዋል። እስክንድር ፍሬው ዝርዝሩን ይዟል።
ጣሊያን ተጠንስሶ ፈረንሳይ ያደገው በሩሲያም የተስፋፋው ባሌ ዳንስ ለአውሮፓውያኑ ተወዳጅ ስልት ተመራጭ ጥበብ ነው። ሲያስፈልግ ሴራ ገጸ ባህሪና ታሪክ የሚያካትተው የባሌ ዳንስ ትርኢት የአውሮፓውያኑን ትኩረት የሚስብ ቀልባቸውን የሚገዛ ሆኖም ቀጥሏል። እጅግ የበለጸገ የሙዚቃና የውዝዋዜ ባህል ያላት ኢትዮጵያ ገና ከዚህ የዳንስ ስልት ጋር አልተዋወቀችም። እናም ላለፉት 2 ዓመታት በአዲስ አበባ የኖረች አንዲት ታዋቂ የባሌ ዳንሰኛ ይህንን ተረዳች። ከባለቤቷ ጋር የመጣችውና ከተማዋን ቀስ በቀስ የተላመደችው ይህችው ደቡብ አፍሪካዊት ዳንሰኛ አንጀላ ማለን ሙያዋን የሚረዳ ማጣቷ ይህንን ትርኢት እንድታዘጋጅ ምክንያት ሆኗታል።
I have been living in Ethiopia in Addis Ababa for 2 years now and I was a professional ballet dancer for many
አዲስ አበባ መኖር ከጀመርኩ 2 አመት ሆኖኛል። ከዚያ በፊት ብዙ አመታት ፕሮፌሽናል የባሌ ዳንሰኛ ነበርኩ። ወደዚህ ከመጣው በኋላ ማንም ስለ ባሌ ዳንስ እንደማያውቅ ተረዳው። የባሌ ዳንሰኛ መሆኔንም ነግራቸው ሰዎች በአብዛኛው የቤሊ ዳንሰኛ ማለቴ እንደሆነ ይጠይቁኛል። ልክ እንቅስቃሴው በሆድ አካባቢ እንደሚያተኩረው እንደ ህንዱ ቤሊ ዳንስ ማለታቸው ነው። ጉዳዩ ግድ እኔ ቃሉን ከመጠራበት የአነጋገር ዘይቤ ጋር ሳይሆን ስለ ዘርፉ ካለማወቅና ከዚህ ውብ የኪነ ጥበብ አይነት ጋር ባለመተዋወቅ ጋር የተያያዘ እንደሆነ ተረዳው።
And slowly along the time over the 2 years I grew a passion to expose Ethiopian children particularly
እናም ቀስበቀስ በሁለቱ አመታት ውስጥ ኢትዮጵያውያን ህፃናት ከዚህ ውብ የኪነ ጥበብ ዘርፍ ጋር እንዲተዋወቁ ለማድረግ መነሳሳት አዳበርኩ። ምክንያቱም ኢትዮጵያውያን ለባሌ ዳንስ ተስማሚ የሆነ የሰውነት አቋምና ተፈጥሯዊ መንፈሳዊነት አላቸው። የኢትዮጵያውያን ተክለቁመና የሚያምር ነው። ረጃጅም አንገት አላቸው። ረጃጅም ጡንቻዎችም አሏቸው። በባሌ ዳንስ ለመምድ ጊዜ ሰዎችን እንዲኖሯቸው ለብዙ ዓመታት ይጥራሉ። ለኢትዮጵያውያን ግን ይህ በተፈጥሮ ያገኙት ጸጋ ነው።
ከአሜሪካ፣ አውስትራሊያ፣ ጣሊያን፣ ብሪታንያ፣ ደቡብ አፍሪካ፣ ኩባና ብራዚል የመጡ 10 ዳንሰኞች የሚሳተፉበት ዝግጅት ወደፊት ልታደርግ ላሰበችው እንቅስቃሴ መንደርደሪያ እንደሆነም አንጀላ አስረድታለች።
I thought what better way to communicate? We all speak so many different languages. I believe there are different national languages here in Ethiopia. What better way to communicate?
እዚህ በኢትዮጵያ የተለያዩ ቋንቋዎች አሉ። የተለያዩ ብሔረሰቦች ቋንቋዎች ይናገራሉ። እና ከዳንስ የተሻለ መግባቢያ እንዴት ሊኖር ይችላል ብዬ አሰብኩ። ስለዚህ የባሌ ዳንስን ወደ ኢትዮጵያ ህዝቦች ማምጣት ፈለኩ። ህልሜ የባሌ ዳንስ ትምህርት ቤት መክፈት ነው። ተማሪዎችን ከልጅነታቸው ጀምሮ በማሰልጠን ወደ የትኛውም የዓለም ክፍል ሄደው ፕሮፌሽናል የባሌ ዳንሰኛ እንዲሆኑ ለማስቻል። ያንን ከማድረጌ በፊት ግን የኢትዮጵያን ህዝቦች ለባሌ ዳንስ ፍላጎት እንዳላቸው ማወቅ ፈለግ። የሚያዩትን ይወዱ እንደሆነ ልክ እንደኔና እዚህ እንዳሉት ሌሎች የባሌ ዳንሰኞች ፍቅር እንዳላቸው ለመረዳት
ከተለያዩ ትምህርት ቤቶችና ዩኒቨርሲቲዎች ለመጡ ወጣቶች እንደዚሁም ለሁሉም የህብረተሰብ ክፍል ክፍት መሆኑ ተገልጿል። ቀዳሜ በብሔራዊ ቲያትር የሚቀርበው ግን ለበጎ አድራጎት ተግባር የሚውል ገንዘብ የሚሰበሰብበት እንደሆነ ነው የተመለከተው። በአብዛኛው ከኤችአይቪ ኤድስ ጋር የሚኖሩ 200 ህጻናትን በየቀኑ ለሚመግበውና የአባታችን ማዕድ ቤት ለተሰኘው ተቋም እንደሚውል ነው አንጀላ ያስረዳችው።
Everything has been sponsored so that every penny that we make from these performances
was ለሁሉም ነገር የገንዘብ ድጋፍ ተደርጓል። ስለዚህ ከትርኢቱ በተለይም በብሔራዊ ትርኢት ከምናቀርበው ዝግጅት የሚገኘው ገንዘብ ሁሉም የአባታችን ማዕድ ቤት በተሰኘው ግብረሰናይ ድርጅት የሚገኙ ህጻናትን ለመመገብና ለመደገፍ ይውላል።
እናም አዲስ አበባ በታሪክ የመጀመሪያ የሚባል የባሌ ዳንስ ትርኢት ልታስተናግድ ተቃርባለች። ዝግጅቱን የሚያስተባብረው የካክተስ ኮሙኒኬሽን ስራ አስኪያጅ ያስር ባገሽ እንደሚሉት እንደዚህ አይነቱ እንቅስቃሴ ከተማዋ ከመዝናኛ ኢንዱስትሪው አንጻር ያላትን ክፍተት ሊደፍን ይችላል።
አዲስ አበባ is a metropolitan city today. It's one of the fastest growing economies in the world. We have
አዲስ አበባ ትልቅ ከተማ ነች። ኢኮኖሚያቸው በፍጥነት እያደገ ከሚገኙ አካባቢዎች አንዷ ናት። ዘመናዊ ጥበብ በከፍተኛ ፍጥነት ያደገ ነው። ህንጻዎች አሉ፣ ኢኮኖሚውም አለ። የሌለው ነገር የዳንሱ ዓለም ነው። ያ ገና አላደገም። ያለን በጣም ጥቂት ነው። ዳንስን በተመለከተ እውነትም በቂ ነገር ስለሌለን እንደ ባሌ ዳንስ አይነት ኢንዱስትሪውን ሊያስፋፋ ይችላልና ከተማችንንም የበለጠ ውብ ያደርጋዋል።
ዘነኛ የባሌ ዳንሰኞች የሚሳተፉበት ይሄው ዝግጅት በአሜሪካና በአውስትራሊያ ኤምባሲዎች እንደዚሁም በተለያዩ ድርጅቶች ድጋፍ የሚካሄድ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምጽ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሃሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየት ደግሞ እንዲሁ ስጡን።
በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ጽዮን ግርማንን። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።